የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ማክሰኞ መስከረም 27 2011 ዓመተ ምህረት ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
በቀጣዩ ሀገራዊ ምርጫ የሚሳተፉ የፖለቲካ ፓርቲዎች በኃላፊነት ሊንቀሳቀሱ እንደሚገባ ፕሬዝዳንት ሳህለወርቅ ዘውዴ ገለጹ።
ከነበርንበት ሁኔታ የተሻለ እያደረግን መሄድ ይኖርብናል። በምርጫ ብቻ ያሉብን ችግሮች አይፈቱም። ምርጫ ስልጣንን ማምጣት፣ ከስልጣን ማውረድ፣ ሌላ መተካት፣ ሰላማዊ የሆነ ሽግግርን ማረጋገጥ እንጂ ለሁሉ ቁልፍ አይደለም።
ይህንን ምርጫ ማሳካት ለኛ ለኢትዮጵያውያን ምርጫ አይደለም፣ በአማራጭነት የምንወስደው አይደለም፣ የግድ ማሳካት ይኖርብናል።
ቀደም ሲል የሰማችሁት ፕሬዝዳንት ሳህለወርቅ ዘውዴ፣ ተከትለው የሰማችሁት ድምጽ ደግሞ የብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ነው። በዛሬው ዕለት ምርጫውን በተመለከተ ውይይት አካሂደዋል። ዘገባ ይኖረናል።
በትግራይ ክልል አዲድ አረው ከተማ የሚገኙ ነዋሪዎች በዜጎች ላይ በደል ፈጽሟል ያሉት ኃላፊ ከሕግ አግባብ ውጪ በዋስ ተለቋል ሲሉ ዛሬ የተቃውሞ ሰልፍ ወጥተዋል። ዝርዝር ያለ ዘገባ ወደ ኋላ ላይ እናስደምጣችኋለን።
ሌሎች ለምሽቱ ያስተናዳናቸው ብዙ ዘገባዎች አሉን። አብራችሁን ቆዩ። ጽዮን ግርማና
አብታሙ ስዩም በመስተንግዶ አብረናችሁ እናመሻለን።
በቅድሚያ ግን አጠር ያሉ ዜናዎች እናሰማችሁ።
ሰኔ 15 ቀን በባህር ዳር በተፈጸመውና የከፍተኛ ባለስልጣናትን ህይወት በቀጠፈው ጥቃት ተጠርጥረው በማረሚያ ቤት በሚገኙት ብርጋዴር ጄኔራል ተፈራ ማሙ መዝገብ አቃቢ ህግ የጠየቀው ተጨማሪ የጊዜ ቀጠሮ ውድቅ መደረጉ ተሰምቷል። በምትኩ ጉዳዩን የሚመለከተው ፍርድ ቤት 14 ቀን የክስ መመስረቻ ጊዜ ብቻ መፍቀዱ ተሰምቷል። በዚህ መሰረት አቃቢ ህግ እስከ ጥቅምት 12 2012 ድረስ ክሱን እንደሚያቀርብ ይጠበቃል። ይህ በእንዲህ እንዳለ ችሎቱን ለመከታተል በመጡ የተቃውሞ ድምጽ ሲያሰሙ በነበሩ ወጣቶች ላይ የክልሉ አድማ በታኝ ፖሊስ አስለቃሽ ጭስ መተኮሱና ወጣቶቹን መበተኑም ተሰምቷል። ዘገባው ያስቴር ምስጋናው ነው። በኢትዮጵያ አሜሪካ ኤምባሲ ማይክ ራይነር ይቅርታ ደግመዋል ይህንን ዜና። በኢትዮጵያ የአሜሪካ አምባሳደር ማይክ ራይነር ከመቀሌ ዩኒቨርሲቲ ምሁራኖች ጋር መነጋገራቸው ተሰምቷል። አምባሳደሩ ከምሁራንና ከዩኒቨርሲቲ ማህበረሰብ አባላት ጋር በምን ጉዳዮች ተነጋገሩ ስንል የጠየቅናቸው የዩኒቨርሲቲው የዓለም አቀፍ ጉዳዮች ዳይሬክተር አቶ ጎይቶም ተገኘ ለቪኦኤ ንግግሩን በተመለከተ ይህንን ብለዋል።
የመጡት በኢትዮ ኤርትራ ጉዳይ ዙሪያ አሁን ያለበት ሁኔታን በምሁራን እይታ ምን ይመስላል፣ ዩኒቨርሲቲው አስተዳደርም ያለውን እይታ ለመስማት ነበረ። በዋናነት የትግራይ ሕዝብና የትግራይ መንግስት በዚህ ጉዳይ ላይ ምን አይነት እይታ አለው ለሚለው ማለት ነው።
የአልቃይዳ የደቡብ እስያ መሪ የነበረው አሲም ኦማር ባለፈው ወር ደቡብ አፍጋኒስታን ውስጥ በተካሄደ ጥቃት መገደሉ ተገልጿል። የአፍጋኒስታን የደህንነት መስሪያ ቤት ባወጣው መግለጫ ሌሎችም አብረውት መገደላቸውን ተመልክቷል። ኦማር ሄልማንድ ክፍለ ግዛት ውስጥ በህብረት በተካሄደ ጥቃት ተገድሏል። ሌሎች ብዙዎቹ ተማርከዋል ብሏል መግለጫው። አንዳንዶቹ የፓኪስታን ዜጎች መሆናቸውም ተገልጿል። በዩናይትድ ስቴትስ የገንዘብ ሚኒስቴር መሰረት ኦማር ህንድ ኡታር ፕራዴት ውስጥ ነው የተወለደው። አድማጮች፣ ለአሁኑ ያለን ዜናዎች እነዚህ ናቸው። ዘርዘር ወዳሉ ዘገባዎች ወደሚደመጡበት ምዕራፍ እንሻገራለን።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
አብታሙ ስዩም እያስተናገድናችሁ እንገኛለን። አሁን ወደ ቀዳሚው ርዕሳችን እንሻገራለን።
በቀጣዩ ሀገራዊ ምርጫ የሚሳተፉ የፖለቲካ ፓርቲዎች በኃላፊነት ሊንቀሳቀሱ እንደሚገባ ፕሬዝዳንት ሳህለወርቅ ዘውዴ ገለጹ።
ሀገራዊ ምርጫና የምርጫ ባለድርሻ አካላት ሚና በሚል በተዘጋጀ ጉባኤ ላይ የተገኙት የብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ብርቱካን ሚደቅሳ በበኩላቸው ምርጫው ዲሞክራሲያዊ፣ ግልጽና ታማኒ በሆነ መልኩ የግድ መሳካት ይኖርበታል ብለዋል።
የአገር ውስጥ መገናኛ ብዙሃን እንደዘገቡት ሀገራዊ ምርጫና የምርጫ ባለድርሻ አካላት ሚና በሚል በዛሬው ዕለት በአዲስ አበባ ከተማ በተካሄደው ዓለም አቀፍ ኮንፈረንስ ላይ ቀጣዩ ሀገራዊ ምርጫ የሚሳተፉ የፖለቲካ ፓርቲዎች ኃላፊነት በተሞላበት መልኩ ሊንቀሳቀሱ እንደሚገባ ፕሬዝዳንት ሳህለወርቅ አሳስበዋል።
ተአማኒና ተቀባይነት ያለው እንዲሆንና የፖለቲካ ሊቃነንና ምላተ ህዝቡን ተሳትፎ ያረጋግጠ እንዲሆን የሚያደርግ ነው። እንቅድም እንዳልኩት ነው ከነበርንበት ሁኔታ የተሻለ ይያደረግን መሄድ ይኖርብናል። በመርጫ ብቻ ያሉብን ችግሮች አይፈቱም። መርጫ ስልጣንን ማምጣት ከስልጣን ማውረድ ሌላ መተካት ሰላማዊ የሆነ ሽግግርን ማረጋጋት እንጂ ለሁሉ ቁልፍ አይደለም። ብዙ ጊዜ ካለም አቀፍ አጋሮቻችን የምናየው ምርጫን ለሁሉ መፍቻ ቁልፍ አድርጎ የማስቀመጥ ነው። መልሶም ከኛ ጋር የሚነጋገሩት የምርጫ ሳይክል ካለቀ 4 አመት 5 አመት ወዘተ እንደ ሀገሩ ልዩነት በኋላ ነው። ምርጫ በኋላ የሚመጣው ነው ዋና ጉዳይ። በተመረጡበት ፕሮግራም መሰረት ምን ተደረገ ነው። ያ ሁሉ ላይ ነው ድጋፍና ጥረት ያስፈልጋል ብዬ ማምነው።
በጉባኤው ላይ የፖለቲካ ፓርቲ ተወካዮች፣ የብሔራዊ ምርጫ ቦርድ አካላት፣ የሲቪክ ማህበራትና የመገናኛ ብዙሃን ተወካዮች ተገኝተው ውይይት ያደረጉ ሲሆን የብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ በበኩላቸው ምርጫው የግድ አስፈላጊ ነው ብለዋል።
ይህንን ምርጫ ማሳካት ለኛ ለኢትዮጵያውያን ምርጫ አይደለም፣ በአማራጭነት የምንወስደው አይደለም፣ የግድ ማሳካት ይኖርብናል። ማሳካት ደግሞ በጣም ከባድ የሚባል ነገር አይደለም። የማይቻል ተብሎ አንገታችንን አስደፍቶ ወደ ነበርንበት ተስፋ የማነስ ስሜት የምንወርድበት ምክንያት የለም። ለምን? ከተዘጋ የፖለቲካ ሁኔታ ውስጥ ወደ ፖለቲካ መፍታታት ወደ ፖለቲካ ተስፋ የመጣ ነው እኮ እኛው ነን።
ምርጫው ግልጽ፣ ዴሞክራሲያዊ፣ ተአማኒ፣ አሳታፊና ሰላማዊ እንዲሆን ሁሉም ባለድርሻ አካላት ኃላፊነት አለባቸው በሚል ጉባኤው እየተካሄደ ይገኛል።
ከጋቢና ጋር ናችሁ። ከአሜሪካ ድምጽ ራዲዮ ነው ወደናንተ እየቀረበ ያለው። በትግራይ ክልል አዲ ዳአሮ ከተማ የሚገኙ ኗሪዎች በዜጎች ላይ በደል ፈጽመዋል ያሉት ኃላፊ ከሕግ አግባብ ውጪ በዋስ ተለቀዋል ሲሉ ዛሬ የተቃውሞ ሰልፍ ወጥተዋል። ዓለም ፍሳሐዬ ከመቀሌ ያጠናቀረውን ጽዮን ግርማ እንደሚከተለው ታቀርባለች።
በሰሜን ምዕራብ ዞን የላይኛው አዲያቦ ወረዳ አዲ ዳአሮ ከተማ የሚገኙ ቁጥራቸው ወደ 15000 የሚገመቱ ኗሪዎች ተቃውሟቸውን የሚገልጹበትን መፈክር ይዘው ስሙን ለይተው በጠቀሱት አንድ የወረዳ አመራር ሳጅን አማካኝነት በዜጎች ላይ ደረሰ ያሉትን በደል በመዘርዘር ድምጻቸውን አሰምተዋል። በሰልፉ ላይ የተሳተፉት ስለ ተቃውሞ ምክንያት ሲናገሩም በመንግስት የሥራ ኃላፊነት ላይ የሚገኙ ግለሰብ በተለይ ቁጥራቸው ለጊዜው ያልተረጋገጠ ነገር ግን ከ10 በላይ የሆኑ ባለትዳር ሴቶችን በመድፈር በሴቶች ላይ ባደረሰው ተደጋጋሚ ጥቃት ምክንያት ግምገማ ቀርቦበት ነበር። በግምገማው ላይም ጉዳቱ ደርሶብናል ያሉ ሴቶች ፊት ለፊት እየተነሱ የምስክርነት ቃላቸውን ሰጥተው ነበር። ከሴቶቹ በተጨማሪ በሐሰት በማስመስከር ወንዶችን ያላግባብ እንዲታሰሩ አድርጓል በሚል ሰልፈኞቹ አቤቱታ አሰምተዋል። ከዚህ ግምገማ በኋላ ግለሰቡ እንዲታሰር ቢደረግም ብዙም ሳይቆይ ወዲያውኑ በዋስ እንዲፈታ መደረጉ ቁጣን ቀስቅሷል ብለዋል የሰልፉ አስተባባሪዎች። በሰልፉ ላይ ተሳታፊ ከነበሩት አንዱ ሌተናር ኮሎኔል መኮልን አማረ ለአሜሪካ ድምጽ ስለ ሰልፉ ዓላማ ሲያስረዱ ህብረተሰቡ በተለይ በሴቶች ላይ የደረሰውን በደል ተቃውሞ ድምጹን ለማሰማት ነው አደባባይ ይወጣው ብለዋል።
ወንጀለኞችን የሚሸከም ትከሻ የለንም ብለን ነው ሰልፉን ያካሄድነው። ዓላማውም በሴቶች ላይ እየተፈጸመ ያለውን ጥቃት ለመቃወም ነው። በተጨማሪም በሐሰት ምስክር ወንዶች እንዲታሰሩ በማድረግ ከፍተኛ በደል ስለሚፈጸም በሰልፉ ላይ ተቃውሟችንን ለማሰማት ነው የወጣነው። እንደዚህ በሴቶችና በወንዶች ላይ ግፍ የፈጸመብን ግለሰብ ተገቢውን ቅጣት ማግኘት ሲገባው በዋስ ተለቀዋል። ግለሰቡም በዋስ ከተለቀቀ በኋላ በግምገማው ላይ ያጋለጡትንና በደል ያደረሰባቸውን ሰዎች ወደ ማስፈራራት ነው የገባው።
ኮሎኔል መኮንን አያይዘው ለተቃውሞ የወጣው ሰልፈኛ የወረዳውን አስተዳዳሪ አግኝቶ ጥያቄውን መስጠቱን ተናግረዋል።
ሰልፉን ያስተባበርነው በህዝብ ተወክለን ነው። ሰልፈኛውም ከ15000 እስከ 20000 ይሆናል ብለን ነው የምንገምተው። ሰልፉ ላይ ሴቶች፣ ወጣቶች፣ አዛውንቶች፣ ታጋዮች ተሳትፈዋል። የወረዳው አስተዳዳሪ የተጀመረውን የጥራት ግምገማ ይቀጥላል። ጥያቄያችሁን እንቀበለዋለን፣ ከጎናችሁ ነን ብሏል።
የላይኛው አዲያቦ የወረዳው ህዝብ ግንኙነት ምክትል ኃላፊ መምህር ሙልጌታ ገብረ ኢየሱስ ስለ ሁኔታው ከአሜሪካ ድምጽ ተጠይቀው
ሰውየው በተለይ በሴቶች ላይ ያደረሰው ጥቃት ግፍ ነው በሚል የተቃወሙ ግለሰቦች በዋስትና መለቀቁን ከሰሙ በኋላ ድምጻችንን እናሰማለን ብለው ነው ሰልፉ የወጡት። ኛም የህግ ባለሙያ ባንሆንም በዋስ መለቀቁን አልደገፍ ነው።
በደሉን ፈጽሟል የተባለውን የወረዳ አመራር ሳጅን ለማግኘት በተደጋጋሚ የእጁ ስልኩ ላይ ሙከራ አድርገን ነበር፣ ሊገኛል ቻለም። በተጨማሪ የወረዳው የጸጥታ ኃላፊ አቶ በላይን ለማነጋገር ጥረት ተደርጎ ነበር፣ ለመናገር ፈቃደኛ ባለመሆናቸው ሊገኙዋል ቻሉ። አድማጮች የዚህን ዘገባ እየተከታተልን እናስደምጣችኋለን።
የአሜሪካ ድምጽ ራዲዮ የሚተላለፈውን ጋቢና ቪኦኤ ነው በማዳመጥ ላይ የምትገኙት አድማጮቻችን።
አሁን ደግሞ ወደ ሌላ ዘገባ እናልፋለን። ከሰሞኑ በተደረገው የተባበሩት መንግስታት ዘላቂነት ያለው እድገት ጉባኤ ላይ ከ150 በላይ የሀገራት መሪዎች ዓለም አቀፍ ድህነትን መግታት የሚቻልበትን መላ መክረዋል። ከሰሞኑ ይፋ በተደረገ አንድ ሪፖርት ላይ ግን አፍሪካውያን ህጻናት ከድህነት አረንቋ ለመውጣት ረጅም ትግል እንደሚጠብቃቸው ተገልጿል። እንደ አውሮፓውያን አቆጣጠር በ2030 አፍሪካውያን ህጻናት ከዓለም ድሆች ቁጥር ግማሹን ይይዛሉ ተብሎ ተዘግቷል። ለአህጉራዊው የድህነት መሪዎችና የዓለም አቀፍ ማህበረሰብ ወቀሳም ቀርቦባቸዋል። የሄነሪ ሬጅወልን ዘገባ ሀብታሙ ስዩም ያሰማናል።
የተባበሩት መንግስታት ድርጅት 17 የዘላቂ እድገት ግቦች አሉት። ከግቦች ሁሉ በመጀመሪያው ደረጃ ላይ የሚገኘው በ2030 የአውሮፓውያኑ ዘመን የከፋ ድህነትን ማጥፋት የሚለው ነው። በቅርቡ ሕፃናትን አድን ወይንም ሴቭ ዘ ቺልድረን የተባለው ድርጅትና የውጭ አገራት የእድገት ኢንስቲትዩት የተባለው ተቋም በጋራ ያወጡት አዲስ ሪፖርት ግን ዓለም ይህን ግብ ለመምታት ተጨማሪ ጊዜ እንደሚፈጅባት ተሳብቋል። ሪፖርቱ የከፋ ድህነትን ከአፍሪካዊ ሕፃናት መኖሪያ ጠራርጎ ለማጥፋት እየተደረገ ስላለው ዓለም አቀፋዊ ጥረት አስደንጋጭ ግኝቶችን ይፋ አድርጓል። ኬቨን ዋትኪንስ ከሕፃናት አድን ድርጅት እንደኛ ትንበያ በአውሮፓውያን 2030 ዓ.ም በመላው ዓለም በአስከፊ ድህነት ውስጥ ይኖራሉ ከሚባሉ ሕዝቦች መካከል 55 በመቶ አፍሪካዊ ሕፃናት ይሆናሉ ነው ያለው። የሪፖርቱ አዘጋጆች እንደሚናገሩት የአፍሪካ ሕፃናት ወደ ኋላ እንዲቀሩ እየተተው ነው። እንደ አውሮፓውያን አቆጣጠር በ2020ዎቹ በየዓመቱ 87 ሚሊዮን የአፍሪካ ሕፃናት ከድህነት ጋር ይወለዳሉ ሲሉም ተንብየዋል። ኬቨን ዋትኪንስ በድጋሚ
On average, women are still having 4 to 5 children.
በአማካይ አሁንም ሴቶች 4 እና 5 ልጆችን ይወልዳሉ። በአህጉሪቱ ድህነት እጅግ በተንቀራፈፈ ሁኔታ እየቀነሰ ነው። የዚህ ከፊል ምክንያቱ ፈጣን ያልሆነ እድገት አለመኖሩ ሲሆን፣ ሌላኛው ግን ከፍተኛ የሆነ የኑሮ ልዩነት መፈጠሩ ነው ያሉት።
Also because of very high levels of inequality.
40 በመቶ የሚሆኑ አፍሪካውያን አሁንም በቀን $1.9 ባነሰ ገቢ ይኖራሉ።
A child born into poverty.
በድህነት ውስጥ የሚወለድ ህፃን ለመሃይምነት በእጅጉ ይጋለጣል። 5 አመት ሳይሞላው ለሞት የመጋለጥ እጣውም ከፍ ያለ ነው። በድህነት ውስጥ የተወለዱ ህፃናት ካልተወለዱት ይልቅ 2 እና 3 እጥፍ ጊዜ 5 አመታቸውን ከማክበራቸው በፊት ሊሞቱ ይችላሉ። ድህነትን በህፃናት በራሳቸው አቅም ሊያመልጡት የማይቻላቸው ጉዳይ ነው። ይሄ ማለት ድህነት ከአንዱ ትውልድ ወደ አንዱ የሚሸጋገርባቸው መንገዶች ይሆናሉ እንደማለት ነው ያሉት።
Poverty to another generation.
ሪፖርቱ የአፍሪካ ሀገራት የተቀዳጀ ፖሊሲ ለማውጣት እንደተሳናቸው ጠቅሶ ወቅሷቸዋል። ዓለም አቀፉ የገንዘብ ድርጅት IMF እና የዓለም ባንክን የመሳሰሉ ድርጅቶችና ለጋሾች ኃላፊነታቸውን አልተወጡም ሲልም አስጠንቅቋል። በቅርቡ ከ150 የዓለም ሀገራት በላይ መሪዎች ኒውዮርክ ላይ ተገናኝተው መክረዋል። በመጪዎቹ 15 ዓመታት ሊዘረጉ በሚገቡ አጀንዳዎች ላይ ተነጋግረዋል። ይህ ከመሆኑ በፊት ግን በዋዜማው ኬቨን ዋትኪንስ የጉባኤው ተሳታፊዎች ልዩና አፋጣኝ አቀራረብ እንደሚያስፈልጋቸው አሳስበው ነበረ። ከድህነት ጋር ለሚኖሩ ሕፃናት የገንዘብ ምንጮችን ማስተላለፍ ከመፍትሄዎች መካከል መሆን አለበት። ነገር ግን ገንዘብ ብቻውን በቂ እንዳልሆነ እናውቃለን። እነዚህ ሕፃናት መሠረታዊ የምግብ አገልግሎት፣ የጤና አገልግሎት እንዲሁም ከድህነት እንዲያመልጡ የሚያግዛቸው የትምህርት ስርዓት እንዲያገኙ ማድረግም በእጅጉ ጠቃሚ ነው ያሉት። ሪፖርቱ የድህነት ቅነሳው ግቦች የማይሳኩ ከሆነ ዓለም በትምህርት፣ ጤናና የጾታ እኩልነት ዘርፎች ዘላቂነት ያለው እድገት ለማምጣት ትዘገያለች ብሏል።
አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ዝግጅታችንን ነው። ተከታዩ ዘገባችን ቃለ ምልልስ ነው።
ቃለ ምልልሱ የተደረገው ከምክትል ኤታማዦር ሹም ጀነራል ብርሃኑ ጁላ ጋር ነው። በኦሮሚያ የተለያዩ አካባቢዎች ጫካ ካለው ኃይል ጋር የሚደረገው ጦርነት አማራጭ በማጣት ህግን ለማስከበር ተገደን የገባንበት ነው ብለዋል ኢትዮጵያ መከላከያ ሰራዊት ምክትል ኤታማዦር ሹም ጀነራል ብርሃኑ ጁላ። ችግሩን ለመፍታት መንግስት ቁርጠኝነት እንዳለውም ተናግረዋል። ሙክታር ጀማል ነው ከጀነራል ብርሃኑ ጁላ ጋር ቆይታ ያደረገው።
መንግስት ችግሩን በሰላም መንገድ ፈታለው በሚል ዝም ብሎ አራት ወር ሙሉ እነሱ የተለጠኑ የተደራጁ አካባቢውን ተቆጣጥረው ነበር። በኋላ ህግ ማስከበር ስራ ይሰራ ተብሎ ህግ ማስከበር ስራ ተሰርቷል። አሁን ወለጋ ነጻ ወጥቷል። ወደ ኖርማላይዜሽን ተመልሷል ጉጂን ወለጋ። አሁን ያለው ችግር ምንድን ነው? ግማሹ እጅ ሰጥቷል፣ ግማሹ ተማርኳል፣ ግማሹም ያው በጦርነት መካከል የሚያጋጥም ሞት አጋጥሞታል። የታጠቁ ኃይሎች እንቅስቃሴ በፊልሚያ ደረጃ የሚታይ እንቅስቃሴ የለም እና ያለው አሁን ምንድን ነው? የተራረፉ ሰዎች አንዳንድ ጊዜ ሸልቆ መንደር እየገቡ አደጋ የሚጥሉበት ሁኔታ አለ። መንገድ ላይ ወጥተው የሚመላለስ መኪና ላይ አደጋ የሚጥሉበት ሁኔታ አለ። ማንኛውም ሽፍታ የሚያደርገው አይነት እንቅስቃሴ ነው እና እነዚህ ሰዎችም ቢሆኑ እንደማያዋጣ አውቀው በሌላ መንገድ ትግላቸው እንዲቀጥሉ ለማድረግ ግፊት እየተደረገ ነው። አሁን ቢያቆሙና ተደራድረው በሰላም ቢገቡ በጣም የሚያዋጣ መንገድ ይመስለኛል።
ጀነራል፣ ወደ አመት ነው የሚሄደው ይሄ አለመግባባትና ግጭት። በመሃል ደግሞ ባለፉት 3-2 ወራት ጋብ ብሎ ነበር። አሁን ደግሞ አንድ ወር ገደማ እንደ አዲስ የተከሰከሱ ነገሮች ይታያሉ። ወለጋና ቦረና ጉጂ ላይም የሰዎች መሞት፣ የተለያዩ ተኩሶች እየተሰሙ ነው ያሉት። ምንድነው እንደ አዲስ ያገረሸው ነገር?
እነሱ ናቸው አለን ለማለት ከጫካ ወጥተው ወደ መንገድ፣ ከጫካ ወጥተው ወደ መንደር እየገቡ ሰራዊት በሌለበት የጸጥታ ኃይል በሌለበት የሚጥሉት አደጋ ነው። ምን እንጂ ምንም አዲስ ነገር የፈጠሩት አዲስ ኃይልም የለም። ጠፍተዋል እንዳይባል የሚሰሩት ስራ ነው። አልፎ አልፎ እንደዛ ያደረጉ ነው። ሰው እየገደሉ ነው። መኪና አስቁሞ ሰው አስወርደው እየገደሉ ነው።
አሁን እንደዚህ አይነት መሰል ግጭቶችና መሰል የሰው መሞት፣ መቁሰል፣ የቤቶች መቃጠል በተለያየ ጊዜ የአሜሪካ ድምጽ ይሰማል። ጉዳዩን ለማጣራት ሲሄድ እዛ በአካባቢው ያሉ የመንግስት አካላት የሚሉት የታጠቁ ጫካ ያሉ አካላቶች ናቸው ይሄንን የሚያደርጉት ይላሉ። የተወሰኑ የነሱን ሰዎች ደግሞ አግኝተን ስንጠይቅ መንግስት ነው፣ በተለይ መከላከያ ሰራዊቱ ነው ይሄንን የሚያደርገው ይላሉ። እውነታውን ማህበረሰቡ እንዴት ይረዳ?
ህዝቡ ወደ አለበት ውረዱና ማን ነው እንደዛ እያደረጋችሁ ያለው ብላችሁ ጠይቁ። ማን ነው እንደዚህ እያጠቃችሁ ያለ? ማን ነው ኑሯችሁን እያጎሳቆለ ያለ? ማን ነው የሚቀጣችሁ ያለ? ማን ነው የሚያቃጥላችሁ ያለ? ማን ነው መኪና መንገድ አላሳልፍ ያለ? ማን ነው እንጀራ ካላመጣሽ በሚል ሴቶችን የሚቀጣ ያለ ብላችሁ ጠይቁ። ነገራችኋል። ከዛ ታማኝነት ያለው ነገር ይገኛል እንጂ አሁን እከሌ እንደዚህ ያለ እከሌ እንደዚህ ያለ የሚለው ፕሮፓጋንዳ ነው፣ ዝም ብሎ ወሬ ነው። አንድ ነገር ግን ማረጋግጥልህ፣ የመከላከያ ሰራዊት ህዝቡን ነው የሚታደገው እንጂ ህዝቡን አይነካም። ከህዝብ እንጀራ አይበላም።
በሁለቱ መካከል ያለው አለመግባባት ጫናው በማህበረሰቡ ላይ እንዳለ ነው የሚታየውም ህዝቡም የሚያን በከተማ አካባቢ፣ በመንደር አካባቢ በሚደረጉ ግጭቶች የንጹሃን ሰዎች ህልፈትም አልፎ አልፎ ይሰማል። ይህንን በተመለከተ በቅርብ ከትላንት ወዲያ ሆራ ፊንፊኔ ላይ የተደረገ ኢሬቻን እና ሾፍቱ ላይ የተደረገ ኢሬቻን ሰዎች ድምጻቸውንም ያሰማሉ። በወለጋ፣ በቦረና፣ በጉጂ የሚፈሰው ደም መቆም አለበት፣ እነዚህ ችግሮች መፈታት አሉበት የሚሉ የተቃውሞ ድምጽ የሚመስሉ ነገሮችም ይታያሉ። ይህም በተመለከተ ምን ሐሳብ አሉት?
ኢሬቻ ትልቅ በዓል ስለነበረ በጣም ከፍተኛ ህዝብ ይመጣል ተብሎ ስለታሰበ በዚህ ውስጥ እኔ የሸኔ ደጋፊዎች ያገኘኋቸው ያየኋቸው ያወቅኳቸው ፊንፊኔ ላይ 30-40 የሚሆኑ ሰዎች የኦለፍ ቀድሞ የኦለፍ ባንዲራ ይዘው ወለጋ ችግር አለ እያሉ መፈክር ሲያሰሙ አይቻለሁ። ቢሾፍቱም በተመሳሳይ እንደዛ ሲያደርጉም ተዋቸው ይበሉ ብለን ነው የተውናቸው። ምንም ትርጉም የሌለው ነገር ነው ሲናገሩ የነበረ። ወለጋን አፈራርሰው ሲያበቁ ወለጋን ሌላ አካል እንዳፈራረሰ አድርገው ሲናገሩ ትክክል አይደለም። ጉጂ ማህበረሰብ ሂዱና ጠይቁ፣ ጉጂ ምን እንዳደረጉት። የነጻነት ታጋይ እንደዛ ያደርግ።
እርስዎ እንደ መፍትሄ የሚሉት ለማህበረሰቡም እንደ መልእክት የሚያስቀምጡት ነገር ምንድን ነው?
እኔ መፍትሄ የምለው እነዚህ ታጥቀው ጉጂና በወለጋ የሚንቀሳቀሱ ያሉት ሰዎች በሰላም ወደ መሃል ሀገር መምጣት አለበት። ይሄን ለማድረግ የሚያስችል ምቹ ሁኔታ መንግስት መፍጠር አለበት። እነሱም እንዲፈጠርላቸው ማድረግ አለባቸው። ምንም አያስፈልግም አሁን ጦርነት ውጊያ አያስፈልግም። የሚወጉትንም የሚወጋም አካል ማወቅ አለባቸው። ለምን አላማ እንደሚወጉም ማወቅ አለባቸው። እነሱ ራሳቸው አማራጭ በዚህ መንገድ ነው የኛ ችግር የሚፈታው የሚል ነገር ቢያቀርቡ ውጊያውን ቢያቆሙ ጥሩ ነው የሚመስለኝ። ካልሆነ ግን ምንም አማራጭ ከሌለ ግን በውጊያ እንቀጥላለን የሚል አካል ካለ ግን የሰራዊት አማራጭ እንደመሆነ ይመስል የህግ የማስከበር ግዴታ ስላለብኝ መስራት አይቀርም።
ወለጋ አካባቢ ጫካ ያለውን ጦር ይመራል ተብሎ የሚነገረው ጃልመሮ የሚባል ወይ ደግሞ በስሙ ኩምሳ ድሪባ የሚጠራው ሰው መደራደር እንደሚፈልጉ በተለይ ገለልተኛ የሆነ ሶስተኛ አካል የሚኖር ከሆነ ስርዓት ባለው መደራደርና መነጋገር ችግሩን መፍታት እንደሚፈልጉ ከዚህ ቀደም ገልጸው ነበር። የመከላከያ ሰራዊትም ይሁን በመንግስት በኩል ተደራድሮ ነገሩን በሰላም መጨረስ ምን ያህል ቁርጠኝነትና ዝግጁነት አለ? ጀነራል
በጣም ቁርጠኝነት አለ። ግማሽ መንገድ ሄደን እንቀበላቸዋለን። እንደዛ ካደረጉ የጀግና ስራ ሰሩ ማለት ነው። ግን ከዚህ በፊት መንግስት አባገዳዎችን ያገር ሽማግሌዎችን ታዋቂ ሰዎችን ልኮ ነበር ወደዛ መሮንም አግኝተውታል። ያንንም ጥሩ ነው የተናገረው። ግን ንግግርና ተግባር ለየብቻ ነው። ግማሽ መንገድ ይምጣ መንግስት ሊያደርገው የሚገባውን ነገር ያቀርብ ያዛ የሚፈታ ይመስለኛል። ሶስተኛ ወገን ከፈረንጅ ሀገር እናመጣለን የሚለው ግን ምንም ዋጋ የለው። በዛ መንገድ ስምምነት የሚመጣ አይመስለኝም። ከፈረንጅ ሶስተኛ ወገን የተሻሉ ማስተረቅ የሚችሉ ልምድ ያላቸው ኦሮሞዎች አሉ። ሌሎች ብሔር ብሔረሰቦችም አሉ። ፖለቲካ ፓርቲዎችም እኮ ሶስተኛ ወገን ሊሆኑ ይችላሉ።
ጀነራል ብራኑ አሁን ባንሳነው በጠቅላላ ሁኔታ ላይ መታለፍ የለበትም ማህበረሰቡም ይሄንን ማወቅ አለበት የሚሉ ለህዝቡም የሚያስተላልፉት መልእክት ካለ የመጨረሻ እድል ስጦት።
እኔ ምንድነው በተለይ የኦሮሞ ህዝብ በዚህ ጉዳይ ላይ ቁጭ ብሎ ይነጋገር የሚል ሐሳብ አለ።
ጀነራል ብራኑ ጁላ የኢትዮጵያ መከላከያ ሰራዊት ምክትል ኢታማጆር ሹም ይህን ቃለ መጠይቅ ለማድረግ ፈቃደኛ በመሆኑ በአሜሪካን ድምጽ አድማጮች ስም አመሰግናለሁ።
እሺ እኔም አመሰግናለሁ።
ሙክታር እናመሰግናለን። ተከታዩ ዘገባችን ማህበራዊ ኃላፊነታቸውን በማይወጡ ሚዲያዎች ላይ መንግስት እርምጃ መውሰድ አለበት ሲሉ አንዳንድ የባህር ዳር ከተማ ነዋሪዎች ጠየቁ። የኢትዮጵያ ብሮድካስት ባለስልጣን ዋና ዳይሬክተር ዶክተር ጌታቸው ድንቁ በበኩላቸው አሁን ባለበት ሁኔታ የሚቀጥል ነገር የለም፣ የሳይንሳዊ ትንተናዎችን በመስጠት ወደ እርምጃ እንገባለን ብለዋል። አስቴር ምስጋናው ተጨማሪ ዘገባ አላት።
ባሳለፍነው ሳምንት መጨረሻ የኢትዮጵያ ብሮድካስት ባለስልጣን በባህር ዳር ከተማ ከለውጡ በኋላ የሚዲያ ነጻነትና አጠቃቀምን መነሻ ያደረጉ ሐሳቦችን በማንሳት ከተለያዩ የህብረተሰብ ክፍሎች ጋር የምክክር መድረክ አካሂዶ ነበር። በመድረኩ የተገኙት አንዳንድ አስተያየት ሰጪዎች በኢትዮጵያ በአሁኑ ሰዓት የሚዲያ ነጻነት ቢኖርም ማህበራዊ ኃላፊነትን ከመወጣት አኳያ ግድፈት ያለባቸው ሚዲያዎች እንዳሉ ጠቁመዋል።
በጣም ነው የሚያሳዝን። አንድ ሀገር እኮ አይመስልም ያለን። የክልል ሚዲያዎችን ቢታዩ ፕራይቬት ጣቢያዎችን ቢታዩ በጣም ነው የሚያሳዝን። በጣም ታጋሽ ህዝብ፣ ሃይማኖተኛ ህዝብ በመኖሩ ነው እንጂ በሚደረገው ነገር አልቋል።
የብሔር ተኮር ሆነ መደራጀታቸው መገናኛ ብዙሃን በራሱ አንድ ችግር ነው የሚለው መሰረታዊ ጥያቄ ሆኖ እንዴትስ መፍታት ይቻላል? ይሄን እንዴት ነው ለማስተካከል የሚቻለው? የውክልና ጦርነት በግልጽ የከፈቱ መገናኛ ብዙሃን አሉ። በተጨባጭ አንድን ብሔር ጨቋኝ በዝባጅ አድርገው አሁንም የውሸት ትርክት እየተረኩ ያሉ መገናኛ ብዙሃን አሉ። በእናንተ በኩል ደግሞ በተለይ ለብሮድካስት ባለስልጣን ነው በግልጽ ጥያቄን ማቀርበው። ከነሐሴ ወር ጀምሮ 24 ሰዓት ቀረጻ እያደረግን በተሻለ አቅም ባለው የመረጃ ማከማቻ መሳሪያ ትንተና እየሰራን ነው ብላችኋል። ሀገር ፈርሶ ከተበታተነ በኋላ ነው ወይ የትንተና ውጤታችሁን ይፋ አድርጋችሁ እርምጃ የምትወስዱት? አዋጅ ቁጥር 533 ዝባር 99 ላይ ያስቀመጠውን አፍራሽ ጦርነት ቀስቃሽ የተዛባ ትርክት የሚነዙ መገናኛ ብዙሃን የተከለከሉ ናቸው የሚለውን የሚፈጽምና የሚተገብር ሆኖ አላገኘሁትም። እናሌ መኖሩ በራሱ ለኔ ትርጉም የለውም።
የኢትዮጵያ እናቶች በአሁኑ ሰዓት በጣም የምናለቅስበት ልናገር መፈልገው አንደኛ እነዚህ በተለይ የግል ሚዲያ የተባሉት በተለያየ የታሪክ ስህተት ነገ ኢትዮጵያ እንዳትመለስ በጣም ነው የማዝን። እኔ እንኳን ብዙ ያልተማርኩት በማነባቸው መጽሐፍት ውስጥ እንኳን ሳገኘው አለቅሳለሁ። ለምንድን ነው ታሪክ ሲሰሳት ዝም ብሎ የሚያይ? ማን ነው የሚያርመን? ማን ነው የሚያስተካክለን? እንደስ እንደውና እንደስ ቋሩ ከውጭም ቱልን ምሁራን ቱር ሚኒስተር አሁን እርሶ ያሉበት ዘመን ለልጆቹ አይሆን፣ ወደ ልጆቹ አይሄዱ፣ ወደ አባቱ አይሄዱ። ይህ ዘመን ያደረ ዘመን ነው፣ የታሪክ ዘመን ነው። በዚህ ሰዓት የምትጠየቁ እናንተ ናችሁ።
የኢትዮጵያ ብሮድካስት ባለስልጣን ዋና ዳይሬክተር ዶክተር ጌታቸው ድንቁ አሁን ባለው ሁኔታ የሚቀጥል ነገር የለም ሲሉ ተናግረዋል።
ብሮድካስት ባለስልጣን በህግ የተሰጠውን በእርግጠኝነት የምነግራችሁ ነገር ወይ የተሰጠውን ኃላፊነት ይሰራል ወይ ደግሞ እኛ አልቻልንም ብለን ኃላፊነታችን መልቀቅ አለብን። የህዝብ አደራ ነው ይሄን ነገር እንድናደርግ ነው እዚህ ጋር የተቀመጥነው። እያደረግን ያለናቸው ነገሮች አሉ። በሁሉም በተቃቀሳቸው ዘርፎች አንደኛ የፖለቲካ እንዳይሆን ውሳኔው ሳይንሳዊ የሆነ ትንተና አርገን እሱ ላይ ተመስርተን መጀመሪያ እያንዳንዱን ሚዲያ ግብረ መልስ እንስጠው። ይሄን ማድረግ አሁን እንጀምራለን በአንድ ሳምንት ውስጥ በደንብ የተተነተነ ማለት ነው። እዚህ ጋር ሞያዊ ነው፣ እዚህ ጋር ሞያዊ አይደለም፣ እዚህ ጋር እንዲጎሎታል፣ ወደፊት ይስተካከል። ከዛ ጀምረን የማይስተካከሉት ላይ ግን በበቂ ስለተነጋገርን በሰጠነው ማሳሰቢያ መሰረት መስተካከል ስላልቻለ አሁን ጠበቅ ወዳሉት ነገሮች እንገባለን። ግን እኛም ለምንወስደው እርምጃ ኃላፊነት ሊኖርብን ይገባል። ማስረዳት መቻል አለብን፣ ማብራራት መቻል አለብን። ለዛ ነው እኛ ጋር ያለውን ነገር የምናደራጀው። መሳሪያ አለ፣ 78 ሚሊዮን ብር የተገዛ ይረዳን፣ ሁሉንም ሚዲያዎች የሚያስተላልፉትን ነገር መዝግቦ ይይዝ፣ እሱ ላይ ተመስርተን ትንተና እናደርጋለን።
ዶክተር ጌታቸው አክለው የስነ ምግባር ጉድለት ላለባቸው ጋዜጠኞችም ስልጠና ለመስጠት መዘጋጀቱን ነው ያብራሩት።
ጋዜጠኞቻችን ከዓለም አቀፍ ተቋማት ጋር አሁን እየተቀናጀን ጠበቅ ጠበቅ ያሉ ስልጠናዎችን እንዲያገኙ ሰርቲፋይድ የሆኑ እንዲሄዱ በኋላ ደግሞ በሙያ ማህበራቸው ጋዜጠኛ የሆነውና ያልሆነውን ወደ መለየት እንዲመጡ አክቲቪዝም እና ጋዜጠኝነት እንዲለዩ ስራ ጀምረናል።
በአሁኑ ሰዓት በኢትዮጵያ ውስጥ 29 የህዝብና የግል ቴሌቪዥን ጣቢያዎች ሲኖሩ የማህበረሰብ ሬዲዮን ጨምሮ ከ70 በላይ የሬዲዮ ጣቢያዎች እንደሚገኙ ተገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ለዘገባው እናመሰግናለን። አድማጮች በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ @ቪያምሃሪክ በትዊተርም እንዲሁ #ጋቢናቪኦኤን በመጠቀም አድርሱን።
ወይንም gabinavoe@voanews.com የኢሜል አድራሻችንን መጠቀም ትችላላችሁ። gabinavoe ብላችሁ የኢንስታግራም ገጻችንንም ተከተሉ።
2022059942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢና ቪኦኤ ብላችሁ መልእክት ካስቀመጣችሁ ይደርሰናል።
አድማጮች የዛሬው ጋቢና ቪኦኤ ዝግጅታችንን አጠናቀናል። በዚህው ልንሰናበታችሁ ነው።
ፕሮግራሙን በመምራት አብረናችሁ የቆየነው ጽዮን ግርማና
ሀብታሙ ስዩም ነበርን። ዝግጅታችንን በማቀናበር ደግሞ ሞክቢሊያ ቤሮ አብሮን አምሽቷል።
የስርጭት መሐንዲሱ ኦድሬስ አብሮን ነበር። ስርጭቱን ወደ እናንተ ለማድረስ ሲደጋ አምሽቷል። በጀመር ነው የአስቴር አወቀ ሙዚቃ እንሰናበታችኋለን።
መልካም ምሽት። አጋቀም ያለሁ የሚያደዳ ፍቅርና ትስስኝ የኔ ቆንጆ የቀረበ ያለሁ የሚያደዳ
ቱን ራዶን ቪኦኤ ሰገንታ ፋኖሮሞት